voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ብዙ ሰዎችና ብዙ ድርጅቶች የፕሬዚዳንት ኦባማ ወደ ኢትዮጵያ መሄድ ከፍ ባለ ደረጃ ተቃውመውታል። 3 ተቃዋሚ የፓርቲ አባሎች ባለፉት ወራት ውስጥ የተገደሉበትን፣ ጋዜጠኞች በግፍ የሚታሰሩበት ሀገር የሰብአዊ መብት ተሟጋች ነኝ የሚል ኦባማ እንዴት ከነሱ ጋር ይሄዳል ብሏል። እኔ ግን ፕሬዚደንት ኦባማ ወደ ኢትዮጵያ መሄዱን በጣም ደስ ይለኛል። መንግስት ደጋፊም ባለውም በጣም ደስ ብሎኛል። ዋናው ቁም ነገር ግን ሄዶ ምን ያደርጋል የሚለው ነው።
የፖለቲካ ሳይንስና የህገ መንግስት ጥናት መምህሩ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ትናንት የተጀመረው የለጥያቄው መልስ ፕሮግራም በርዕሱ ዙሪያ የተላኩ የአድማጭ ጥያቄዎችን እያስተናገደ ዛሬም ይቀጥላል። ቀዳሜ ሐምሌ 4 2007 ዓመተ ምህረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮች። ዛሬም በሙዚቃ ቃና ጽዮን ግርማ ለበጎ ነገር የሚያነቃቁን ምርጥ ምርጥ የእንግሊዘኛ ዜማዎችን ያካተተ ቅንብር ይዛ ትጠብቃችኋለች። ትውልደ ኢትዮጵያዊውን የካናዳውን አቤል ተስፋዬንም ታስተዋውቀናለች። ከምሽቱ ፕሮግራም ጋር አስተናጋጃችሁ አሉላ ከበደ ነኝ። ቴሌላይን ባክ በቴክኒክ ምህንድስናው ፕሮግራሞቻችንን እያቀናበረ አብሮን ያመሻል። እንደ ወትሮው ሁሉ የሰዓቱን የዓለም ዜና ነው የምናስቀድመው። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ቡሩንዲ ውስጥ ሊካሄድ ታቅዶ የነበረው ፕሬዝደንታዊ ምርጫ በአንድ ሳምንት ያህል እንዲዘገይ ተወስኗል። የተባበሩት መንግስታት ድርጅትና የአፍሪካ ሀገሮች መሪዎች የምርጫው መካሄድ በአሁኑ ወቅት ማለት ነው በዚያች ውጥረት በነገሰባት ሀገር የባሰ ብጥብጥ ሊቀሰቅስ ይችላል በማለት ሲያስጠነቅቁ ነው የቆዩት። ታዲያ የቡሩንዲው ፕሬዝደንት ፒየር ንኩሩንዚዛ የፈረሙበትና ዛሬ የወጣው አዋጅ የፊታችን ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 15 ሊካሄድ ታቅዶ የነበረው ምርጫ የሚቀጥለው ሳምንት ማክሰኞ በሳምንቱ ማለት ነው ማክሰኞ ሐምሌ 21 ቀን እንዲካሄድ መወሰኑን ይፋ አድርጓል። የአልሸባብ ታጣቂዎች ትናንት አርብ ማታ በሶማሊያ ዋና ከተማ በሚገኙ 2 ሆቴሎች ጥቃት አደረሱ። 14 የሚሆኑ ሰዎች ገድለዋል ተባለ። 2 መኪና ላይ የተጠመዱ ቦምቦች ወሄሊየና ሲያድ የተባሉት ሆቴሎች ላይ ከፈነዱ በኋላ ታጣቂዎች ሆቴሎቹን እንደወረሩ ነው የተነገረው። ቢያንስ 16 ሰዎች ቆስለዋል ተብሏል። በሁለቱም ሆቴሎች ጥቃቶቹን ተከትሎ በተካሄደ የተኩስ ልውውጥ ቢያንስ 14 ታጣቂዎች ተገድለዋል ሲሉ የሀገሪቱ የሀገር ውስጥ ደህንነት ሚኒስትር አብዲ ሞሐመድ ተናግረዋል። አልሸባብ ለሁለቱም ጥቃቶች ኃላፊነት እንደወሰደ ታውቋል። ዛሬ ቅዳሜ ቻድ ዋና ከተማ ኢንጃሚና ላይ ህዝብ በበዛበት ገበያ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ 14 ሰዎች ሲገደሉ 74 እንደቆሰሉ ተሰማ። የቻዱ ጥቃት የደረሰው ሰሜን ምስራቅ ናይጄሪያ ውስጥ ብዛት ያላቸው የጽንፈኛው እስላማዊ ቡድን የቦኮ ሀራም ተዋጊዎች አንድ የሰፈራ መንደር ወረው ቢያንስ 10 ሰዎች ከገደሉና የአካባቢውን ዋና አውራ ጎዳና ከተቆጣጠሩ ከጥቂት ሰዓታት በኋላ እንደሆነ ተጠቁሟል። ለዚህ ጥቃት ኃላፊነት የወሰደ ወገን የለም። ሆኖም የቻድ ባለስልጣናት በቅርብ ሳምንታት በተከታታይ ለደረሱ ጥቃቶች የናይጄሪያውን ጽንፈኛ ቡድን ነው የሚወነጅሉት። ግብጽ ዋና ከተማ ካይሮ ውስጥ በሚገኘው የጣሊያን ቆንስላ ጽህፈት ቤት ደጃፍ ላይ ደግሞ ከባድ ፍንዳታ ደረሰ። አንድ ሰው ገደለ፣ ቢያንስ 4 ሰዎችን አቁስሏል። የቆንስላው ህንጻ በከባድ ሁኔታ የተጎዳ ሲሆን በፍንዳታው ምክንያት በስሩ ያሉ ቧንቧዎች ፈንድተው ጎርፍ ተፈጥረዋል ተብሏል። ፍንዳታው መኪና ላይ በተጠመደ ቦምብ ሳይሆን እንደማይቀር ባለስልጣናት ተናግረዋል። በወቅቱ ዝግ እንደነበረም ተነግረዋል። ለጥቃቱ ኃላፊነት የወሰደ ወገን የለም። የጣሊያን የውጭ ጉዳይ ሚኒስትር ፓኦሎ ጀንቲሎኒ ሀገራችን እንዲህ ባሉ ጥቃቶች ፈርታ አትንበረከክም ብለዋል። ከጥቃቱ ሰለባዎች መካከል ጣሊያኖች እንደሌሉባቸው ነው ሚኒስትሩ የጠቆሙት። በዩሮ ተጠቃሚ የአፍሪካ ሀገሮች የገንዘብ ሚኒስትሮች ግሪክ ከህብረቱ እጅግ በአንገብጋቢ ሁኔታ የሚያስፈልጋትን የዕዳ ማቃለያ ብድር ለማግኘት እንዲፈቀድላት ባቀረበችው የምጣኔ ሀብት ለውጥ እቅድ ላይ ውይይት ማድረጋቸው ተሰምቷል። ዛሬ ውይይቱ ከመጀመሩ አስቀድሞ የአውሮፓ ህብረት ባለስልጣናት በሰጡት ቃል ግሪክን ከመንኮታኮት ለማዳን በእነዚህ ሁለት ቀናት ውስጥ ከአንድ ስምምነት መደረሱ እንደማይቀር ገልጸዋል። ድርድሩ ቀላል እንደማይሆን ግን ሳያስታውቁ አላለፉም። የግሪክ ዋና አበዳሪ የሆነችው የጀርመን የገንዘብ ሚኒስትር ወልፍጋንግ ሾብል በግሪክ ጉዳይ የከረረ አቋም ይዘው መቆየታቸው ይታወቃል። ለተፈጠረው አጣብቂኝ ሚኒስትሩ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ ግራ ዘመም የሆነው ስሪዛ ፓርቲ ተጠያቂ ነው ሲሉ በይፋ ወንጅለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተጨማሪም የሳተላይት አገልግሎት የመጠቀም ወይም ማግኘት እደላላችሁ በናይል ሳት ላይ እንገኛለን። በኢንተርኔትና በእጅ ስልኮቻችሁም እንዲሁ እንዳመቻችሁ ልታነቡና ልታደምጡን ትችላላችሁ። በፌስቡክና ትዊተርም ተከተሉን። የአሜሪካ ድምፅ የእናንተ ነው። ገንቢ አስተያየቶቻችሁ ምንጊዜም በጣቢያችን ተገቢ ስፍራ አላቸው። ተሳተፉ። ቀጣዩም የምሽቱ ቀዳሚ ዝግጅታችን የእናንተን የነቃ ተሳትፎ የሚጋብዘው በየሁለት ሳምንቱ አንዴ አርብና ቅዳሜ ምሽት ላይ የሚቀርበው ለጥያቄው መልስ በመጪው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉዞ ላይ ያተኮረ ቅንብር ሲሆን ለአድማጮች ጥያቄና አስተያየት ትንታኔና መልስ የሚሰጡት የፕሮግራሙ እንግዳ በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የሕገ መንግሥት ጥናት መምህሩ እንዲሁም የሕግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም ናቸው። የዝግጅቱ አቅራቢዎች ትዝታ በላቸውና አዲሱ አበበ ናቸው። በትናንትናው ምሽት ዝግጅታቸው መገባደጃ ትዝታ ለፕሮፌሰር አለማየሁ በሰነዘረችው ጥያቄ ነው የቋጩትና ጥያቄውን በማስታወስ ትጀምራል።
ፕሮፌሰር አል፣ እንግዲህ የፕሬዝደንት ኦባማን ወደ ኢትዮጵያ መጓዝ የሚደግፉ ሌሎች ገምጋሚዎች የሚያነሷቸው ነጥቦች አሉ። ኢትዮጵያ በሰብአዊ መብት አያያዟ ብትወቀስም ከዩናይትድ ስቴትስ ጋር በብዙ ጉዳዮች ትሰራለች። ለምሳሌ የጸረ ሽብር ሸሪክ ናት፣ ጋሙጎፋ ውስጥ እንዲሁም ድሬዳዋ ውስጥ ከሚታወቁት ማለት ነው። የዩናይትድ ስቴትስ ወታደሮች አሉ። ለምሳሌ ከጋሙጎፋ ተነስቶ ነው ድሮኑ የመን ውስጥ ያሉትን እንዲሁም ደግሞ ሶማሌ ውስጥ ያሉትን አሸባሪዎች የሚመታው። የአሜሪካ ወታደሮች እዛ አሉ ማለት ነው። አልሸባብን ትወጋለች ኢትዮጵያ። ደቡብ ሱዳን ውስጥ ደግሞ በሰላም ጠባቂነት ወታደሮቿ ሰፍረዋል። ኢጋድን የምታንቀሳቅሰው ኢትዮጵያ ነች። ምክንያቱም የደቡብ ሱዳን ወገኖችን ለመሸምገል ኢጋድ ደግሞ ከፍተኛ ሚና ይዟል። እንዲሁም የደቡብ ሱዳን ስደተኞችን ደግሞ የምታስጠልል አገር እሷ ናት። እንደውም በአፍሪቃ ውስጥ ከፍተኛ ስደተኞችን የምታስጠልል አገር ተብላለች። እና በዚህስ እንዴት ያውታል የሁለቱን አገሮች ግንኙነት?
እንግዲህ አሜሪካ አሸባሪዎች ላይ ጦርነት ከፍታለች። ዎር ኦን ቴረር የሚባለው ሲካሄድ ከ2001 ጀምሮ የሆነ ነገር ነው። መለስ ዜናዊ በነፍስ በነበረበት ጊዜ ፕሮክሲ ወይንም ተወካይ ሆኖ ሶማሌ ላይ በአልሸባብና በሌላ አሸባሪዎች ላይ ጦርነት ከፍቶ 3 ዓመት ከተዋጋ በኋላ በእኔ አስተያየት ተሸንፎ ወጥቷል። አልሸባብ አሁንም አለ፣ አሸባሪዎችም አሉ። ስለዚህ የአሜሪካን ወታደሮች ምናልባት በየመንም ሆነ በሌላ ቦታ ሄደው እንዳይዋጉ ወይንም በሶማሌ የኢትዮጵያ ወጣቶችና የኢትዮጵያ ወታደሮች ደም እዛ እንዲፈስ ይደረጋል የሚባለው እንግዲህ ፊት ለፊት የሚታይ ነገር ነው። በኢትዮጵያኖች ደም ወይንም በኢትዮጵያኖች ሳክሪፋይስ የአሜሪካንን ድጋፍ ይሸምታሉ ማለት ለእኔ በጣም የሚያናድደኝና የሚያሸብረኝም ነገር ነው። ሆኖም ግን አሸባሪዎች እንዳሉ የታወቀ ነው። አሸባሪዎችን መከላከል ወይም አሸባሪዎችን ማሳደድና ማጥፋት ከሰብአዊ መብት ጋር ይጻረራል ብዬ ደግሞ አላምንም። ምክንያቱም ሁለቱም አብረው እጅ ለእጅ ይሄዳሉ እንጂ ጠላቶች አይደሉም። በሀገር ውስጥ የሚደረገው አሸባሪነት ለምሳሌ ህዝቡን ማሸበር፣ ማሰር፣ ሰቆቃ መፈጸም የመሳሰሉት ነገሮች በእኔ አስተያየት ማሸበር ናቸው ብዬ ነው ማየው። ስለዚህ አሜሪካ አሸባሪ የምትላቸውን በሌላ አሸባሪ ማባረርና ማጥፋት ለእኔ ነገሩ ራሱን ይጻራል ብዬ ነው ማለት። ምክንያቱም ደቡብ ሱዳንም እንደተከሽው በሌላም ቦታዎች ያለው አለመረጋጋት የሚመጣው ከምንድን ነው? ፍትህ ከማጣት ያገዛዝ ጉድለት በመኖር የመሳሰሉት ነገሮች ስለያዘ ነው። ስለዚህ የራሱን ህዝብ ሰብአዊ መብት የሚረግጥ ገዢ እንዴት አድርጎ ነው ሌላውን ሀገር መብት የሚያስጠብቀውና ሌላውን ሀገር አሸባሪ ሊያጠፋ የሚችል? እነዚህ ነገሮች ለኔ የሚያስደንቁኝ ናቸው፣ አንዳንዴ የሚያስቁኝ ነገር ናቸው።
ፕሮፌሰር፣ የፕሬዚዳንት ኦባማ የኢትዮጵያ ጉብኝት እንግዲህ ሲመለሱ የሚታይ ነው ምን ሊፈይዱ ወይም ምን ፈይደው እንደተመለሱ ያኔ ነው መናገር የሚቻለው። ግን አንድ ነገር እዚህ ጋር መጥቀስን የሚፈለግኩት ጋና ውስጥ የተናገሩትን እርስዎ አንስተዋል። ግን ይሄን ለመናገር ፕሬዚዳንት ኢትዮጵያ መሄድ አለባቸው ወይ የሚል ጥያቄ ሊነሳ ይችላል። ጋና ውስጥ የተናገሩትን ከተናገሩ በኋላ ኢትዮጵያ እስከ ዛሬ የተጓዘችበት ሁኔታ በዲሞክራሲ አቅጣጫ፣ በሰብአዊ መብት ይዞታ ወዘተረፈ ምን ይመስላል? ይሄ ሁሉ ጥያቄ ውስጥ የሚገባ ነው እና አብረው ይመልሱልናል። ከዚህ ጋር የሚመሳሰል የአድማጭ ጥያቄም አለ።
እኔ ዘወትር አድማጫችሁ ሳሙኤል ነኝ ከካናዳ። ዛሬ በተለይ ስለ ፕሬዚዳንት ኦባማ የኢትዮጵያ ጉብኝት ለፕሮፌሰር አለማየሁ ገብረ ማርያም ነው። የእኔ ጥያቄ ዲሞክራሲ አሜሪካን ውስጥ ነው። ነገር ግን ከአሜሪካ ውጪ ዲሞክራሲ የአሜሪካ ጥቅም ማስጠበቂያ ነው እና ማንኛውም ገቨርንመንት የፈለገውን ዲክታተር ይሁን የአሜሪካንን ጥቅም አስጠብቃለሁ፣ ለአሜሪካ ጥቅም ቆሜያለሁ የሚል ከሆነ ያው የአሜሪካ ወዳጅ ነው የሚሆነው። ለምሳሌ ሳውዲ አረቢያ፣ ሌሎቹ እንመለከታለን። ምንም ዲሞክራሲ የሌለበት ሴቶች እንኳን መምረጥ ያልቻሉበት ሀገር ነው፣ ግን የአሜሪካ ወዳጆች ናቸው። ስለዚህ ኢትዮጵያም ከዚህ የተሻለ እድል ፋንታ የላትም። ምናልባትም ደግሞ ወደ ቻይና ዘንበል ስላሉ አፍሪካውያኖች ወደ አሜሪካ ለመመለስ የአሜሪካንን ጥቅም ጂኦፖለቲካሊ ኢኮኖሚካሊ ለማስጠበቅ ካልሆነ በስተቀር ለኢትዮጵያ ሕዝብ ምን የሚጠቅመው ፋይዳ አለ? እስቲ ይህንን ተንትናችሁ አስረዱኝ።
ሌላም ጥያቄ ተመሳሳይ ያለ ይመስለኛል። ትዝታ እንስማ።
እሺ።
ጤና ይስጥልኝ ቢዎች፣ ከዳላስ ቴክሳስ ነው የምደውለው። እስቲ በቅርብ ታሪክ የሚሆን በቅርብ ጊዜ የአሜሪካ ከግል ማለት እነሱ እንደሚሉት ከናሽናል ኢንተረስት ውጭ የትኛውን ሀገር ነው ትክክለኛ ዲሞክራሲ እንዲሰፍን ለህዝቡ በማሰብ ነጻነት የሰሩት? ለምሳሌ አሁን ብሩንዲ ምርጫ ተጭበርብሯል በሚል ለአሜሪካ ከምትሰጠው አንዳንድ ጥቅማጥቅም የተወሰነው እንደምትቀንስ ተናገረች። አሁን ግን በኢትዮጵያ በምናየው ስለ ምርጫው ምንም የተናገሩት ነገር የለም። ያው የተወሰነ ነው የተናገሩት።
ፕሮፌሰር አል፣
እሺ
አንድ ነገር ልጨምር ፈልጌ ነው። ቀደም ካለው ጥያቄ አንዱ ጥያቄ ስለ ዩናይትድ ስቴትስ የውጭ ፖሊሲም፣ ምክንያቱም እነኛውን ቀደም ያሉት ጥያቄዎችም ፖሊሲን የሚመለከቱ ስለሆኑ የፕሬዝደንት ኦባማ ፖሊሲ በተለይ ደካማ ነው የሚል አመለካከት ሰጥቷል ቀደም ያለው ጥያቄያችን፣ እና እሳቸውንም በቃላቸው የማይጸኑ ብሎ ገልጿቸዋል። ይሄንን ጨምረው ቢያዩት።
እሺ፣ አሜሪካ ወይንም የኦባማ አስተዳደር በሁለት ምላስ ያወራል ወይንም በሁለት ቢላ ሁለት ቦታ ባለው ቢላ ይቆርጣል አይነትም ነገር ነው። ይሄ ምንም የተረጋገጠ ነገር ነው። በአንድ አፋቸው አንድ ነገር ይናገራሉ፣ በሌላ አፋቸው አንድ ነገር ይናገራሉ። እርግጥ የኦባማ አስተዳደር ራሱን ችግር ላይ ጥሏል። እንዴት ነው ማለት ለምሳሌ የዛሬ ሁለት ዓመት የሮበርት ሙጋቤ ፕሬዚደንት በ61% አሸነፍኩ ብሎ ሲናገር የውጭ ጉዳይ ሚኒስትር ኬሪ ወጥተው ይሄው የውሸት ነው፣ አጭበርብሮ ነው የተሸነፈው፣ የህዝቡን ድምጽ ተሰርቆ ነው፣ ህዝቡን መንፈስ አያስተጋባም ምናምን ብሎ አውድመውት ነበረ። አሁን ደግሞ በጥቂት ወራት ውስጥ ኦማር አልበሺር በ94% አሸነፍኩ ሲል እንደዚሁ ከፍተኛ የሆነ ትችትና አስተያየት ተሰጥቶባቸው ነበር። ስለዚህ በሁለት ሚዛን ነው የኢትዮጵያ አስተዳደር በመቶ አገኘው ሲባል የአሜሪካን መንግስት ጸጥ ለጥ ነው ያለው፣ ምንም ነገር አልተናገሩም። የሚያስቀኝ ነገር ከሁሉም ታላቅ ቦታ የያዘች ዌንዲ ሸርማን የምትባለው ኢትዮጵያ መታ የዛሬ ሁለት ወር ገደማ ኢትዮጵያ የወጣቷ ዲሞክራሲ ብላ ተርካ ነበረ። ስለዚህ እነዚህን የመሳሰሉ የተዛቡና ከእውነት ጋር የማይሄዱ ብዙ ነገሮች አሉ። ግን እዚህ ላይ ለምንድን ነው የሆነው? የኦባማ አስተዳደር የፖሊሲ ስርዓቱ እንዴት ነው ብን ነው ብን መመልከት ያለብን ማን ነው ምክር የሚሰጡት? እነ ሱዛን ራይስ ናቸው። ሱዛን ራይስ የመለስ ዜናዊ በጣም የቅርብ ጓደኛ ነበረች። አሁን የፕሬዚደንቱ የደህንነት ኮሚቴ ሊቀመንበር ናት። ጌል ስሚት የተባለች የዛሬ 30 ዓመት ለህዋት እያለ ራሱን ለሚጠራው ድርጅት ተቀጣሪ ሆና የምትሰራ ሰው ነበረች። አሁን ለዩኤስኤአይዲ አስተዳዳሪ ሆና ስልጣን ላይ ለመውጣት እየጣረች ያለች ሰው ናት። ዌንዲ ሸርማን አሁን በቅርብ ጊዜ ያየናት ናት። ስለዚህ የፖሊሲ ደካማነቱም የታወቀ ነው። የኦባማ አስተዳደር በቃሉ አልጸናም። ቀደም አድርጎም ስለ ሳውዲ አረቢያ ጠቅሷል አንደኛው ጠያቂ። ዋናው ነገር የተናገረውን ነገርና የተደረገውን ነገር አብሮ አጣምሮ ተጠያቂነት ማድረግ ነው። እኛ አሜሪካ ነገር ስንኖር ፕሬዚዳንቱንም ቢሆን ለመጠየቅ መብት አለን። እኔ በብዛት ለፕሬዚዳንቱም ቢሆን በሌላዎችም ብዙ ጥያቄዎች አቅርቤያለሁ። በሚሰሩትም በጽሁፌ ብዙ አንባቢዎች የሚያውቁት ነገር ነው። ሁሉንም ሱዛን ራይስንም ቢሆን ጌል ስሚትንም እነ ወንዲሻ እያንዳንዳቸውን አፋጥቼ በጥያቄ አቅርቤባቸዋለሁ እና እነዚህን ነገሮች ለእኔ አዲስ አይደሉም። እርግጥ ፕሬዚዳንቱ የሚሰማቸው ሰዎች ኢትዮጵያ ውስጥ ካለ ህወሓት አገዛዝ ጋር አብሮ የሰሩ ሰዎች ስለሆኑ በጣም አስቸጋሪ ነው። የፕሬዚደንቱን ጆሮ የያዙ ሰዎች ናቸው እነዚህ። እስካሁንም ጥብቅ ነገር ያልወሰደው ስለዛ ስለሆነ ነው።
ፕሮፌሰር አል ከአጠቃላይ ግንዛቤ ከአድማጮቹም ጥያቄ ከእርስዎም መልስ የምንረዳው የአሜሪካ ፕሬዚደንት ወደ ኢትዮጵያ የሚያደርጉት ጉዞ ሊያስደንቀን አይገባም። ብዙም ጊዜ አሜሪካ የራሷን ጥቅም ነው የምትከተለው እንጂ አንድ ሀገር ውስጥ ስለ ሰብአዊ መብት ይሁን ስለ ሌላ ነገር የመጣስ በከፍተኛም አያሳስባትም። የማይስማማት መንግስት ጋር የዲሞክራሲ ጥያቄ ታነሳለች፣ የሚስማማት ከሆነ ግን ችላ ትላለች የሚል አይነት አመለካከት ነው ያለው። ትክክል ነኝ?
ልክ ነው። ትክክል ነው።
አድማጮች ደግሞ ደጋግሞ የሚያነሱት አሉ። አንድ አሁን ለምሳሌ በኢሜይል ጥያቄ ላኩልን አቶ ግዛቸው አበበ፣ ስለ ግብረ ሰዶማውያን መብት በፖሊሲ ደረጃ ፕሬዚደንት ኦባማ ሊያነሱ እንደሚችሉ ምክንያቱም
በድብቅ በዝግ ግልጽ ባለ ነው ውይይት ነው እንግዲህ የሚሉት።
አዎ፣ አዲስ አሁን የተላኩት የአሜሪካ አምባሳደር ይህንን ጉዳይ አንስተው ነበረ ብለው በደብዳቤያቸው ጠቅሰዋል። እንዲሁም ሌላ አድማጭ ደግሞ ቀደም ብሎ ስለዚሁ ስለ ግብረ ሰዶማዊነት መብት መጠበቅ አንስተዋል እና እዛ ላይ ያሉት አመለካከት አለ።
እንግዲህ የኦባማ አስተዳደር የሚለው ይሄ የሰብአዊ መብት ጥያቄ ነው እና እነዚህ ሰዎች ሰብአዊ መብታቸው ይጠበቅ ነው የሚሉት። ይህንን ነገር እንደሚያነሱት ሁሉ በእኔ አስተያየት ደግሞ ስለ ጋዜጠኞች መብት መነሳት አለበት። እስር ቤት እያሉ ሰቆቃ የሚፈጸምባቸው ሰዎች መብት መረገጥ መነሳት አለበት። ወጣቶች በየዩኒቨርሲቲ ወጥተው ሲጮሁ በጥይት የሚጨፈጨፉበት መጠየቅ አለበት። ብዙ ነገሮች አብረው መነሳት አለባቸው። ስለዚህ አንድም ጥያቄ አንድ ኮንስቲቹንሲ ወይንም እዚህ ሀገር ያሉ አጥብቀው ለአስተዳደሩም ሆነ ለዴሞክራቲክ ፓርቲ የሚሰጡትን ገንዘብ የመሳሰሉትን ሚና በሚጫወቱበት ጊዜ የሚያደርጉትን ያህል ኦባማም ደግሞ ኢትዮጵያ በሚሄድበት ጊዜ እነዚህን ነገሮች ማንሳት አለበት ማለት ነው። የሰብአዊ መብት ካለ የሰብአዊ መብት በጠቅላላ መጠበቅ አለበት። እየተመጠነ የሚደረግ ነገር አለ።
አድማጮች የምትከታተሉት ለጥያቄው መልስ ፕሮግራም ነው። እንግዳችን ፕሮፌሰር አለማየሁ ገብረ ማርያም ከካሊፎርኒያ፣ የምናስተናግዳችሁ አዲሱ አበበና
ትዝታ በላቸው ነን።
ፕሮፌሰር አል የሚቀጥሉትን እንስማና ይመልሱልናል።
ሰላም ለአሜሪካ ድምጽ ሬዲዮ ፕሮግራም አዘጋጆች። ዛሬ የፕሬዚደንት ኦባማ ጉዞ ወደ ኢትዮጵያ የኢትዮጵያን መንግስት ደጋፊነት ያሳያል የሚለው ነገር ስላልገባኝ ነው። ኢትዮጵያ ከአሜሪካ ድጋፍ ምታይ መሆኑን አምባሳደሯ የኢትዮጵያ የፖለቲካ አካሄድ ሁልጊዜም የሰመረ ነው፣ ትክክል ነው ብሎ ኦልሬዲ ከምርጫው በፊት ያረጋገጡት ስለሆነ የኦባማ ጉዞ የኢትዮጵያ መንግስት ደጋፊነት አስመስሎ መታየቱ እኔ ግራ የገባኝ ይመስለኛል። ትክክለኛው የእኔ ግምት ባለፈው ጊዜ ቻይና መንግስት ጥቃን ጎብኝተው ስለነበረ ያንን ካውንተር አክሽን ማድረጋቸው ይመስለኛል። ምክንያቱም አፍሪካ በቻይና መንጋጋ ውስጥ እንዳትገባ በሚል ይመስለኛል። እና የኦባማ መሄድ እኔ ኢትዮጵያ መንግስት መደገፍ አይመስለኝም። እንዲያውም ለተቃዋሚ ፓርቲዎች የማግኘትና ቅሬታቸውን ለማሰማት እድል ይሰጣል ብዬ ነው የማስበው።
ሌላ ደግሞ ጥያቄ አለ እዚህ ጋር አቶ ምግባሩ መሰረት ይሰሙኛል? ፕሮፌሰር
እንዴ፣ በደንብ እሰማለሁ።
እሺ፣ ምን ብለዋል በኢሜይል በላኩልን መልእክት? አሜሪካ ቀድሞውኑ ኮሚኒስት አመለካከት የነበራቸው የህወሓት መሪዎች በቻይና ስር ሙሉ በሙሉ ይገባሉ ብሎ ስለሚፈራ በኢትዮጵያ ያለውን ሰብአዊ መብት መረገጥ ትኩረቱ ሊሆን አይችልም ብዬ አምናለሁ። በዚህ ላይ የእርስዎን አመለካከት ቢገልጡልን ይላል። እና የቻይና አፍሪካ ውስጥ በተለይም ኢትዮጵያ ውስጥ ሙሉ በሙሉ መግባት አሜሪካን አያሳስባትም ወይ? አንድ እሱ ነው። ሌላው እኚሁ ቀደም ያሉት ጥያቄ ደግሞ አጋጣሚው እንደውም ጥሩ ነው፣ ፕሬዚደንት ኦባማ እዛ ከሄዱ ተቃዋሚዎችንም ሊያገኙ ይችላሉ ብለዋል። ተቃዋሚዎች ደግሞ ኢትዮጵያ ውስጥ ያሉ የፖለቲካ ተቃዋሚዎች 100% ገዢው ፓርቲ ምርጫ ባሸነፈበት ሰዓት ባይመጡ ደስ ይለናል፣ ከመጡ ደግሞ አናግሩን ብለው ደብዳቤ አስገብተዋል። በዚህ ሁለቱ ላይ እስቲ የቻይና ጉዳይ የተቃዋሚዎችን ማግኘት ላይ
አስተያየቶቹ ትክክል ናቸው፣ ሙሉ በሙሉ መደገፋቸው አስተያየቶች ናቸው፣ ምንም እንከን አይወጣላቸውም። ለእኔ የኦባማ መሄድ ሳይሆን ወይም ኦባማ ከያሉት ሰዎች ጋር መቆም ሳይሆን ምንድን ነው የሚያደርገው ምን አይነት እርምጃ ወሰ ምን አይነት ነገሮችን ያደርጋል ነው። ለምሳሌ አሁን ባለፈው ወር በወጣው የአሜሪካ ሰብአዊ መብቶች ስንተና ላይ ብዙ የተጠቀሱ ነገሮች አሉ። የመናገር መብት በሰፊ ይገፈፋል። የፖለቲካ ክሶች ተቃዋሚዎች ላይ አላግባብ ይመሰረታሉ። ሰቆቃና ህገወጥ ግድያ ይካሄዳል። ምርጫ ይሰረቃል። ጋዜጠኞች ተቃዋሚዎች ይዋከባሉ። የመንቀሳቀስ የሚባል ብዙ ሀተታ አለ። ዝም ብሎ ሄዶ እዛ የሚመጣ ከሆነ ከንቱ ነው፣ ጊዜውን አጠፋ ማለት ነው። ግን እነዚህን ነገሮች አነጋግሮ አትሊስት አንድ ቦታ ላይ ማስደረግ ለማሻሻል ከሞከረ መሄዱ ጠቃሚ ነው ብዬ ነው ማየው። ግን ሄዶ ፎቶግራፍ ተነስቶ ተመለሰ ቢባል አዝናለሁም፣ ትችቴንም ሰፋ ባለ መንገድ አቀርብበታለሁ። ስለ ቻይና የተጠቀሰው ነገር ህወሓት እያለ ራሱን የሚጠራው ድርጅት አገዛዝ ላይ ሆኖ ከነሱ ጋር ሆኖ የመሳሰሉትን ነገሮች ወደዛ ሄዶ አሜሪካ ብትቀየም እዛ ሄዶ ይሆናሉ፣ ይሄ እኔ አላምንበትም። ምክንያቱም አሁን አስተዳደሩ ራሱ የሚባለው ራሱን የሚያስተዳድረው አሜሪካ በምትሰጠው ገንዘብ ነው። ማለትም እንዲህ የተረጋገጠ ነው፣ 60% መንቀሳቀሻው በስጦታ የሚመጣ ገንዘብ ነው። ስለዚህ ራሱን ማቆም የሚችላለ። ቻይና ያንን ያህል ሰጥታ ልታንቀሳቀሳችን። ቻይናዎች የራሳቸውን ጥቅም ነው የሚፈልጉት፣ ልክ እንደ አሜሪካኖች ሀገር ውስጥ የሚያደርጉት ነገር የኢትዮጵያን ህዝብ እንደግፋለን ብለው ሳይሆን ኢትዮጵያ ውስጥ እግራቸውን ተክለው ወደፊት የሚመጣውን ነገር ለራሳቸው ጥቅም ለማዋል ነው። ስለዚህ ይሄ የማስፈራራት ባይሆን ወደ ቻይና እንሄዳለን እንደዚህ የሚለውን ነገር እኔ አላምንም። ሁለት ቦታ ለመጫወት የምትደረግ ነገር ናት ብዬ ነው። ወደፊትም በገሃድ የሚታይ ነገር ነው። ስለዚህ ምንም እዚህ ላይ አከራካሪ ነገር አለ ብያለሁ።
ሌሎች ጥያቄዎችም እናያለን። ግን ፕሮፌሰር አል አንድ ተደጋጋሚ የሚነሳ ጥያቄ፣ በመሰረቱ የአሜሪካ ፖሊሲ አንድ ነው። ዊንዲ ሸርማን ከፍተኛ ስልጣን ያላቸው ሰው ናቸው። የተናገሩት ነገር ፕሬዚዳንት ኦባማ የሚቃወሙት ነው ለማለት ያስቸግራል። እሱ ብቻ አይደለም፣ ሂለሪ ክሊንተን የአሁኗ ፕሬዚዳንታዊ ተወዳዳሪ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ኢትዮጵያ ሄደው መጥተዋል። የእሳቸው አቋም የፕሬዚዳንት ኦባማ አቋም ነው ማለት ስህተት የሚሆን አይመስለኝም። እና ምን አዲስ ነገር አለ ኢትዮጵያ የሚያስኬድ የሚለውን ነገር ብዙዎች ያጠናክረው ይጠይቃሉ። እና ይሄንንም አብረው ግምት ውስጥ እንዲያስገቡ ፈልጋለሁ። ግን ከዚሁ ጋር የሚሄዱ የአድማጭ ጥያቄዎች አሉና አንድ ሁለቱን ተርታውን ላሰማዎት።
እሺ።
ስትሊንግ ቪዎች ሰላም እናንተ ሲሆን ለጥያቄው ምላሽ እንሰጣለን ብላችኋል። አሁን ሀገሬ ላይ ኢትዮጵያ ላይ ዲሞክራሲ አለ። ዲሞክራሲው ግን ተመጣጣኝ እንዳልሆነ አውቃለሁኝ። ተመጣጣኝ አይደለም። ኪራይ ሰብሳቢ የበዛበት ሆኗል። መንግስትን ከቁጥር ውጭ ሆኖበታል። ግን አሜሪካ ውስጥ ሰብአዊ መብት የሚከበርበት ነው ወይ? ጋዜጠኞች ነጻነት አላቸው ወይ? የኢትዮጵያ ጋዜጠኞች የኢትዮጵያ እንትኖች ሲባል ሰማለሁኝ። አዎ፣ ሀገሬ ላይ ረገጣ አለ። የለም አይደለም። አውሮፓ ውስጥም አለ፣ አሜሪካ ውስጥም አለ። ግን ይህን ሁሉ ስ አካታችሁ
ጠይቁልኝ። አመሰግናለሁ። ቪዎች ታሪኩ ነ ጠና ስጥልን። ቪኦኤ ለጥያቄ ያለ የፕሮግራም ጥያቄ ለማቅረብ ፈልጌ ነው። ጥያቄም ለፕሮፌሰር አለማየሁ ነው። ፕሮፌሰር አለማየሁ ፕሬዚዳንት ኦባማን ወደ ኢትዮጵያ መሄድ የሚቃወሙ መሆኑን ከተለያዩ ጽሁፎቻቸው አይቻለሁ። እኔ ጠይቅ የፈለኩት የፕሬዚዳንት ኦባማ ልዩ የሆነበት ምክንያት አልገባኝም። እንደሚታወቀው የአውሮፓ ህብረት መሪው፣ የጀርመን፣ የጃፓን፣ የፈረንሳይ፣ የእንግሊዝ መሪዎች ኢትዮጵያን ጎብኝተዋል። ዲሞክራሲያን መንግስታት መሪዎች ናቸው። እነሱ ላይ ብዙ መጮጮህ አልነበረም። አሁን መጮጮህ ለምን እንደመጣ አልገባኝም።
ቀደም ያለው ጥያቄ ደግሞ አሜሪካም ፍጹም ዲሞክራሲ የላትም፣ መብት ይጣሳል፣ የኢትዮጵያ ገኖ የሚነገርበት ምክንያት ምንድን ነው? ከህግ አንጻር ምናልባት ፕሮፌሰር አል ይሄንንም ቢያስረዱን።
እሺ፣ በሱ ልጀምር። እርግጥ ነው አሜሪካ ውስጥ ብዙ የሰብአዊ መብት ይጣሳሉ። እኔ ራሴ በጥብቅና እንኳን ብዙ የማያቸው ነገሮች አሉ። ብዙ እስረኞች አላግባብ ተፈርዶባቸው የታሰሩ አሉ። ፖሊሶች ህገ ወጥ በሆነ መንገድ ዜጋዎችን ሲደበድቡ ታይተዋል፣ ይታያሉም። አንደኛ እዚህ ላይ ልጠቅስ የምፈልገው ምንድን ነው፣ አሜሪካን ሀገር ውስጥ ህግ በላይነት አለ። ማናቸውም ተራ ሰው በህግ ፊት ቀርቦ ያለውን ጉዳይ አቅርቦ ፍትህ ሊያገኝ ይችላል። እርግጥ ሀብት ያለው ሰው የበለጠ ሊያገኝ ይችላል፣ የመሳሰሉትን ነገሮች አሉ። እነሱን ለጊዜው እንተዋቸዋለን። ነገር ግን አንድ ሰው የፈለገውን ነገር መናገር ይችላል። እኔ ለምሳሌ ፕሬዚዳንቱን በጽሁፍ ከፍ ባለ ደረጃ ነቅፌያቸዋለሁ፣ ግን ፕሬዚዳንቱ እኔ ሊናገሩኝ አይችሉም። ምክንያቱም ህገ መንግስቱ ሙሉ መብት ስለሚሰጠኝ ፕሬዚዳንቱንም ሆነ አሁን ወንዲ ሸርማን ላይ ከፍ ያለ ነቀፌታ ጽፌያለሁ። ሱዛን ራይስ በሁሉም ላይ ጽፌያለሁ። ማንም ሰው መብቴን ሊነካ አይችልም። መብቴንም ቢነካ በፍርድ መብቴን ለማስጠበቅ እችላለሁ። ስለዚህ አሜሪካን ውስጥ ብዙ ብዙ ችግሮች አሉ። አሜሪካን ውስጥ ጉድለት አለና ኢትዮጵያ ውስጥ ያለው ከፍተኛ ጉድለቶችና ጥፋቶች መታየት የለባቸው ወይም መሻሻል የለባቸውም የሚለውን አስተያየት ለእኔ ደካማ ነው ብዬ ነው ማየው።
የሁለተኛው ጥያቄ አንተም የጠቀስከው አለ። ካሁን በፊትም ሂለሪ ክሊንተን ሄደዋል፣ ሌሎችም ይሄዳሉ።
በመሰረቱ የአሜሪካ ፖሊሲ አዲስ አይደለም። ፕሬዚዳንቱ ሄደ፣ ውጭ ጉዳይ ሚኒስትሩ ሄደ፣ አሜሪካ ፖሊሲ የአሜሪካ ፖሊሲ ነው። የአሜሪካ ፖሊሲ በኢትዮጵያ ላይ ያለው ፖሊሲ ያልተቀየረ መሆኑን ለብዙ አመታት አይተናል ነው የሚሉት ብዙዎቹ። እና
እንግዲህ ይሄ ለኔ ትንሽ በዚህ ጉዳይ ላይ ብዙ ጊዜ ስለመጣቀም በጽሁፍ ያለው ፖሊሲና በስራ ያለው ልዩ ነው። ለምሳሌ በጽሁፍ ላይ የኦባማም ሆነ የክሊንተን ሁሉም በሰብአዊ መብትና ያለን እንደውም ፒለር ሲሏቸዋል የፖሊሲያችን መሰረት ብለው የሚናገሩ ሰብአዊ መብትና ዲሞክራሲን የመሳሰሉ ነገሮችን የሚናገር ነገር ነው። እዚህ ላይ አንድ ነገር መጥቀስ ፈልጋለሁ። ወንዲ ሸርማንም ሆነ እነ ሱዛን ራይስ ሁሉም የሚናገሩትን የኦባማ አስተዳደር ምን ልዩነት ያመጣል አብሮ ሲያዝ ሲጓተት የመጣ ነገር ነው የሚል ነው። ተከታታይነት አለው። ሱዛን ራይስ በክሊንተን ጊዜ የነበረች ሰው ናት። እነ ጌል ስሚት በዛ ጊዜ የነበሩ ሰዎች ናቸው። እነዚህ ሰዎች ናቸው አሁንም አማካሪ ሆነው የሚቀርቡት በኢትዮጵያ ላይ ያለውን ፖሊሲ የሚመሩትም የሚፈጥሩትም የሚቆርጡትም የሚፈልጡትም እነዚህ ስለሆኑ ለዚህ ነው ተከታታይነት ሊኖረው ብዬ ነው ማምነው።
ስለን ቪዎች እንደምን አላችሁ አነባለሁ። ከዚሁ ከአሜሪካ ነው። ጥያቄ ጠይቁ መልስ የሚሰጡ ሰዎች እናቀርባለን ስላላችሁ አንድ ጥያቄ ልጠይቅ ፈልጌ ነው። በመሰረቱ ፕሬዚዳንት ኦባማ የአፍሪካ ዲክታተሮችን ቢደግፉም አያሳርግባቸው፣ ምክንያቱም እሳቸውም ከአፍሪካ ዘር ስላለባቸው ነው። ነገር ግን ፕሬዚዳንት ኦባማ ለምንድን ነው ታዲያ በመጀመሪያው ተርማቸው ያልሄዱት እና አሁን ሁለተኛ ለምርጫ አልወዳደርም ብለው ነው ወይ? አመሰግናለሁ።
ውድ የአሜሪካን ድምፅ አዘጋጆች፣ በመጀመሪያ ይህንን መድረክ ስላዘጋጃችሁ በጣም አመሰግናለሁ። ድሮም ቢሆን የአሜሪካንን የምናውቀው እኮ አሜሪካ ምን ጊዜም ቢሆን ኃይል ካለው ወገርን ጋር ነው የሚፈለጉት። ለምሳሌ በነ ፊሊፒንስ ፈርዲናንድ ማርቆስ፣ በነ መቦቱ ሴሴኮ እንደውም ደግሞ አሁን ደግሞ ባለፈው ጊዜ ለምሳሌ በቅርብ ጊዜ የሙባረክ እንኳን መንግስት እንደዛ በአሜሪካ ሲረዳ ቆይቶ ምን ብሎ መጨረሻ ላይ ህዝቡ ከዳፍ ያደረገው አሜሪካኖችም ዞር አሉና ኖ ይሄ ሙባረክም መውደቅ አለበት አሉ። ስለዚህ አሁን የፕሬዚዳንት ኦባማ ወደ ኢትዮጵያ መሄድና መጎብኘት ምንጊዜም ቢሆን እነሱ አሜሪካኖች የራሳቸው ጥቅም እስከተጠበቀ ድረስ በምንም አይነት ቢሆን ከዲሞክራሲ ምናምን የሚሉት ነገር ወሬ ነው፣ ምንም እንትን የለውም። ስለዚህ ይሄ ነገር እኛን ሊያስደንቀን ይገባል ወይ? ከሁለቱ መላሾች አንዳቸው ይሄንን መልስ ቢሰጡበት ወይ አስተያየት ቢሰጡበት በጣም ደስ ይለኛል። ከአትላንታ
ሰዓቱ አበቃ እንጂ ለጥያቄው መልስ አልተቋጨም። ለቀደመውና ለሌሎች ጥያቄዎቻችሁ ፕሮፌሰር አለማየሁ ገብረ ማርያምን ይዘው ትዝታ ብላቸውና አዲሱ አበበ በመጪዎቹ ቀናት ቀሪውን ፕሮግራም ይዘው ይመለሳሉ። ለአሁኑ እንግዳችንን ፕሮፌሰር አለማየሁ ገብረ ማርያምን አመሰግናለሁ። አድማጮች፣ ነገ እሁድ በየሳምንቱ ከራዲዮ መጽሔት ጋር በመፈራረቅ በቆንጂት ታዬና ሄኖክ ሰማእግዜር አዘጋጅነት የሚቀርበው የመስታወት ፕሮግራም ከልዩ ልዩ ቅንብሮች ጋር እንደሚጠብቃችሁ ላስታውስ። ታዲያ አሁን ቀጣዩ የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት የሙዚቃ ቃና ቅንብር ነው። ጽዮን ግርማ ናት። እንዳለፉት በርካታ ሳምንታት ሁሉ ለበጎ ነገር የሚያነቃቁ ምርጥ ምርጥ ዜማዎችን ያካተተ ቅንብር ይዛ ትጠብቃችኋለች። አሁን የሙዚቃ ቃና
አመሰግናለሁ አሉላ። እንዳልከው ምርጥ ምርጥ ያልኳቸውን እንግሊዘኛ ዜማዎች ወደ አድማጮቼ ለማድረስ ተዘጋጅቻለሁ። እንደምን አመሻችሁ፣ እንደምን ሰነበታችሁ ውድ የሙዚቃ ቃና አድማጮቻችን። ሳምንቱን በሙሉ ስትከታተሉት የቆያችሁት የአሜሪካ ድምጽ ሬዲዮ ጣቢያ መደበኛ የምሽት ዝግጅት አብቅቶ ዘና የምትሉበት የሙዚቃ ቃና መሰናዶ ላይ ደርሰናል። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ ጣዕመ ዜማ ያላቸውን ሙዚቃዎች መራርጬ ስለ ዜማዎቹና ስለ አቀንቃኞቹ መረጃን እየሰጠው አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ።
You've learned to love how the truth. into the sky. We'll go beyond that. You've been here before, God. Remember these shoes. This world's not for us. It's not what it seemed. You learn to love how to dream.
ቅዳሜ ደስ የምትል ቀን ናት። ቅዳሜ ለህፃናት፣ ቅዳሜ ለወጣቶች፣ ቅዳሜ ለቤተሰብ ምርጥ ቀን ናት። ለአብዛኛው ኢትዮጵያዊ ቢያንስ በአንድ አመት አንድ ቅዳሜ አንድ ትዝታን ጥላለት ታልፋለች የሚል እምነት አለኝ። ታዲያ ለምን የዛሬዋን ቀን ተስፋ ለቆረጡ፣ ላዘኑ፣ ለተከፉ ወይም ደግሞ ለተደሰቱ አድማጮቼ መንፈሳቸውን የሚያድስ የሚያነቃቃ በጎ ነገር የሚያሳስብ አነቃቂ ዜማዎችን በእንግሊዘኛው አጠራር ኢንስፓይሬሽናል ሶንግስ አልጋብዛቸውም ስላሰብኩ እናም ሐሳብና ምኞትን ወደ ተግባር ለመቀየር የሚያሳስቡ በበጎ አይናችን ከተመለከትናት ዓለም ቆንጆ እንደሆነች የሚሰብኩ አስደሳች ሙዚቃዎችን መራረጥኩ። መረጃዎች ከድረገጾች ሳፈላልግም 25 የምንጊዜም ምርጥ አነቃቂ ዘፈኖች ወይም inspirational songs አገኘው። ከነዚህ ውስጥ ምርጥ ናቸው ያልኳቸውን ጥቂቶቹ መራርጬ አዘጋጀው እንደምትወዷቸው አምናለሁ። በመግቢያዬ ላይ ያስደምጥኳችሁ የመጀመሪያ ምርጫ ያደረኩት ሙዚቃ ግጥም ካነሳው ታሳብ ጋር ግንኙነት የለውም። ድምጻዊው ግን ከሐሳቡ ጋር በቀጥታ ይገናኛል። አንድ ወጣት የዓላማ ጽናትና ቁርጠኝነት ካለው ያሰበበት ቦታ መድረስ እንደሚችል ማሳያ ወጣት ነው። የR&B አቀንቃኙ ኢትዮጵያዊ የዘርግንድ ያለው ዓለም አቀፍ ዝናን በእጅጉ የተጎናጸፈ የመጣው ድምጻዊው አቤል ተስፋዬ። ከኢትዮጵያውያን ወላጆቹ የተወለደው ድምጻዊው አቤል ተስፋዬ በአሁን ወቅት በዓለም አቀፍ የሙዚቃ መድረኮች ላይ ከፍተኛ ቦታ ያዘ ድምጻዊ ነው። አቤል ተስፋዬ በመድረክ ስሙ The Weeknd የሚል መጠሪያ ይታወቃል። የ26 ዓመቱ አቤል ተስፋዬ በኦንቶሪዮ ካናዳ ስካርቦሮ በተባለ ቦታ ነው የተወለደው። አቤል ከኢትዮጵያዊ እናትና አባቱ ቢወለድም አባቱ ግን አብሮት አልነበረም፣ አላሳደገውም። ያሳደጉት እናቱና አያቱ ናቸው። እናቱ ቀንና ማታ የሰራች ቤተሰቡን ማስተዳደር ስለነበረባት እድገቱ ከአያቱ ጋር ነበር። አብዛኛውን ጊዜ ያሳለፈው አማርኛ ቋንቋ ከሚናገሩት አያቱ ጋር በመሆኑ አማርኛን አቀላጥፎ መናገር ይችላል። አቤል የ17 አመት ልጅና የሁለተኛ ደረጃ ተማሪ ያለ ግን ድንገት ትምህርቱን አቋርጦ አርብ ቀን ወደ ቤቱ ሳይመለስ በዛው ቀረ። በቀጣዩ ቀን ቅዳሜም ከጓደኞቹ ጋር ሆኖ ዘ ዊኬንድ የሚል የሙዚቃ ቡድን አቋቋመ። ለባንዱ ዘ ዊኬንድ የሚል መጠሪያ የሰጠው ሙዚቃ የጀመረበትን ቅዳሜን ለማስታወስ ነበር። አቤል በ2010 ዓመተ ምህረት ካለ ስሙ ስራዎቹን በድረገጾች ለቀቀ። ስራውም እጅግ ተወዳጅ ሆነለት። ዓለም አቀፍ ብዙሃን መገናኛና ታዋቂ ሙዚቀኞች አቤልን ከፖፑ የሙዚቃ ንጉስ ማይክል ጃክሰን ጋር ያወዳደሩ፣ ከማይክል በኋላ የተፈጠረ ማይክልን የሚተካ ድምጻዊ ያሉ አሞካሹት። የኤምቲቪው ልዩ ዘጋቢ ጆን ኔሪስ በይፋ ወጥቶ ከማይክል ጃክሰን ቀጥሎ የተፈጠረ ምርጥ ፈርጥ ሲል አሞካሸው። በ2012ም የኤምቲቪ ኦ ቴሌቪዥን ስራዎቹን በድረገጽ ጀምሮ ከፍተኛ ደረጃ የደረሰ ድምጻዊ በሚል ሽልማት ሰጠው። በ2012 የቢኢቲ ሽልማት ማለትም ብላክ ኢንተርቴንመንት ቴሌቪዥን ሽልማትም አሸናፊ ሆኗል። ከዚህ በተጨማሪም በተለያዩ ሽልማቶች ላይ ታጭቷል። አሁን በርካታ ኮንሰርቶችን እየሰራ ይገኛል። በዓለም ላይ በሙዚቃው ዘርፍ እጅግ ዝነኛ ከሆኑ ድምጻውያን ጋር በመስራት ላይም ይገኛል። በሰኔ ወር መጨረሻ ላይ የተካሄደው የ2015ቱ የቢኢቲ ማለትም ብላክ ኢንተርቴንመንት ቴሌቪዥን ሽልማት ዝግጅት ላይ ተገኝቶ የሚሊዮኖችን ቀልብ ስቧል። እስቲ በዚሁ መድረክ ላይ ከዝነኛዋ አሊሻ ኪስ ጋር አብሮ የተጫወተውን ልጋብዛችሁ። ሙዚቃው የተወሰደው ከመድረክ ላይ በቀጥታ በመሆኑ የተመልካቹን ምላሽ ከነ ስሜቱ አብሮ አለ። አቤል ተስፋዬ ከአሊሻ ኪስ ጋር አቤል ተስፋዬ ቀጥሎ ይመስዳችሁ አነቃቂ ወይም ሞራል ሰጪ ወዳልኳቸው ዜማዎች ነው። I believe I can fly. R. Kelly በ1996 ዓመተ ምህረት Space Jam ለተሰኘው ኮሜዲ ፊልም የተጫወተው ነበር። አንድ ሰው አላማና ህልም ከሌለው ምንም ነገር ማሳካት እንደማይችል ካለምን ካቀድን ካሰብን ግን ክንፍ አውጥተን መብረር እንደምንችል የሚናገርበት ዜማው ነው። R. Kelly, I believe I can fly.
I used to think that I could not go on, and life was nothing but an awful song. But now I know the meaning of true love. I'm leaning on if I just believe it, there's nothing to it. I believe I can fly. I believe I can touch the sky. I think about it every night and day. Spread my wings and fly away. I believe I can soar. I see me running through that open door. I believe I can fly. I believe I can fly. See, I was on the verge of breaking down. Sometimes silence can seem so loud. But first I know it starts inside of me. Oh, oh, if I can see it, then I can be it. If I just believe it, there's nothing to it. I believe I can fly. I believe I can touch the sky. I think about it every night and day. Spread my wings and fly away. I believe I can soar. I see me running through that open door. I believe I can fly. I believe I can fly. Oh, I believe I can fly. Ooh. Hey, 'cause I believe in me. Oh, if I can see it, ooh, then I can do it. About it every night and day. Spread my wings and fly away.
ቀጣዩ ምርጫዬ ሂሮ ነው የማሪያ ኬሪ። ማሪያ ኬሪ ይህንን ዜማ ይለቀቀችው በ1993 ዓመተ ምህረት ነው። የግጥሙ ሐሳብ ማንም ሰው በማንነቱ ውስጡ ባለው ነገር መፍራት እንደሌለበት፣ አንድ ሰው ፍርሃት ሲሰማው ውስጡን ማዳመጥና በደም ወደ ውስጡ መመልከት እንዳለበት፣ ያን ጊዜ ውስጡ ያለውን ጀግንነት የሚፈልገውን ነገር ማድረግ የሚያስችለውን ማንነት ማግኘት እንደሚችል መልእክት የሚሰጥ ዜማ ነው። ተስፋ ጥሎ እንደሄደ ሲሰማ ውስጥን ተመልከት፣ ጠንክር፣ በመጨረሻም ውስጥ ያለውን ጀግንነት ታገኘዋለህ ትላለች ማሪያ ኬሪ በሂሮ።
Of what you are, there's an answer. If you reach into your sorrow, and the sorrow that you know will melt away, and then it
ኬሪ ሂሮ ወደ ግሎሪያ ጌይነር አይ ዊል ሰርቫይቭ ልሰዳችሁ። ግሎሪያ በዚህ ዘፈኗ አንድ ሰው ከፍቅረኛ ወይም ከትዳር አጋሩ ጋር ከተለያየ በኋላ እንዴት ጠንካራ መሆን እንደሚችል እየዘረዘረች ታቀነቅናለች። አይ ዊል ሰርቫይቭ፣ ቀና አላለሁ፣ መኖር እችላለሁ፣ እነሳለሁ ትላለች ግሎሪያ ጌይነር። ለምሽቱ በመራረጥኳቸው ዜማዎች ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። የስቱዲዮ ሰዓት ባይገድበኝ ደግሞ ቀሪውን ሰዓት አብሬያችሁ ብቆይ በወደድኩ ነበር። ነገር ግን ቦታውን ለዜና አቅራቢዋ ቆንጅ ይታየ እንድለቅ እየተነገረኝ ነው እና That's what friends are for ሲሉ ስቲቪ ወንደር፣ ኤልተን ጆን፣ ዲያን ወርዊክ፣ ግላዲያስ ናይት በጋራ ባቀነቀኑት ዜማ ልሰናበት። በክፉም ሆነ በደግ ጊዜ ጓደኝነት ስላለው ውበት ይናገራሉ። እስካሁን ድረስ አብሬያችሁ የቆየሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ።
አድማጮች ከመሰናበታችን በፊት ዋና ዋና ዜናዎቹን እናሰማለን። ጽዮን ግርማ ለሙዚቃ ምርጫዋ አመሰግናለሁ። በቡሩንዲ ሊካሄድ የታቀደው ፕሬዝደንታዊ ምርጫ በአንድ ሳምንት ገደማ እንዲዘገይ ተወስኗል። የቡሩንዲው ፕሬዝደንት ፒየር ንኩሩንዚዛ የፈረሙበትና ዛሬ የወጣው አዋጅ የፊታችን ረቡዕ ሊካሄድ የታቀደውን ምርጫ በሳምንቱ ማክሰኞ ሐምሌ 21 እንደ አውሮፓውያን አቆጣጠር እንዲካሄድ ወስኗል። የአልሸባብ ታጣቂዎች ትናንት አርብ ማታ በዋና ከተማዋ ባሉ ሁለት ሆቴሎች ጥቃት አድርሰው 14 የሚሆኑ ሰዎች መግደላቸው ታወቀ። ቻድ ዋና ከተማ እንጃሚና ውስጥ ደግሞ ዛሬ ሕዝብ በበዛበት ገበያ ላይ አጥፍቶ ጠፊ የቦምብ ጥቃት ደርሶ ቢያንስ 14 ሰዎች ሲገደሉ 74 መቁሰላቸው ተሰማ። ጦርነት በበጣጠቃት በየመን አንገብጋቢ የሰብአዊ እርዳታ ለማድረስ እንዲቻል የተባበሩት መንግስታት ድርጅት የጠየቀው ተኩስ አቁም ተግባራዊ ሳይሆን ቀረ። ዛሬ ግጭቶቹ እንዲሁም የሳውዲ መራሹ ጥምረት የአየር ጥቃት ቀጥሎ ነው የዋለው።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ማሳሰቢያ ላስከትላ። በቅርቡ በዋሽንግተን ዲሲ በተካሄደው የሰሜን አሜሪካው 32ኛው ዓመታዊ ኢትዮጵያውያን የስፖርትና የባህል ትዕይንት የመገኘት እድል የነበራችሁ ለአድማጮች ቢደርስ ይበጃል የሚል ሀሳብ ያሳደረባችሁ ትዝብት ያላችሁ የፕሮግራማችን ተከታታዮች ለራዲዮ መጽሔት ብላችሁ ካደረሳችሁን እናስተናግዳለን። ቴክኒክ አቀናባሪ ቴሌላይም ባጋር ምሽቱን ያስተናገድኳችኋሉ አከበደ በዚሁ ይሰናብታለሁ። ነገ እሁድ አሁን ከምሽቱ 3 ሰዓት ላይ ከመስታወት ፕሮግራም ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.